ከማህበረሰብ ለማህበረሰብ መጋቢ አእላፍት ቀሲስ በቃሉ ዳዊት በደብረገነት ቅዱስ ሚካኤል ቤተክርስቲያን አገልጋይ፣ በቅድሚያ እንኳን ወደ ኤስፔስ ያማርኛው ቋንቋ ስቱዲዮ በሰላም መጥተናልለን።
አመሰግናለሁ። እንኳን ሰላም ቆይ።
እንግዲህ በክርስትናው እምነት ተከታዮች ዘንድ በትልቅ ደረጃ የሚጠበቀው የጾም ወቅት ወይም አብይ ጾም የሚባለው በዛ አጋጣሚ ነው ተገናኝተን ይህንን ቃለ ምልልስ እያደረግን ያለነው። ዛሬ ሙይታችን ትኩረቱ በዛ ዙሪያ ነው። ወደ እዛ ከመግባታችን በፊት ግን ወደ ኋላ መለስ እንበልና እርሶ ወደ ሃይማኖቱ ህይወት የሄዱበትን መንገድ ቢያስታውሱን፣ በዚህ ጉዞ ውስጥስ ምን ያህል መንገዶችን ተጉዘዋል?
አመሰግናለሁ። በአጭሩ ስገልጸው ወደዚህ ሃይማኖት በመጀመሪያ ከሃይማኖትም አልፎ ወደ ክነቱ አገልግሎት መጀመሪያ በዲቁና ከዛ ደግሞ ወደ ቅስናው ለሸጋገር የቻልኩት በመጀመሪያ አባቴ መላከ ሰላም ጡመልሳን ይልማ ይባላሉ። የድጓ መምህር ናቸው እና ብዙ ልጆችን አፍርተዋል። ሁላችንም ቤተክርስቲያን አገልግሎት ሆነን ሌሎቹ በመንግስት ሥራ አልፈዋል። እኔ ግን በቤተክርስቲያን ውስጥ እሳቸው ከሞቱም በኋላ በዝዋይ ገዳም ሐመረ ብርሃን ዘዋይ ገዳም ቅዱስ ገብርኤል መንፈሳዊ ኮሌጅ እዛ ውስጥ በብፁዕ አቡነ ጎርጎሪዎስ በታላቁ አባት የሸዋ ሊቀ ጳጳስ በነበሩት በዛን ጊዜ ክህነትን ተቀብዬ በዘዋይ ገዳም ቅዳሴ፣ ሰዓታት እና ኮርስ ወስጄ ከዚያ በኋላ ደግሞ ወደ ሆሳና ወደ ተወለድኩበት ሀገር ወደ ሆሳና በመመለስ ቤተክርስቲያንን ሳገለግል ቆይቼ ከዛ በብፁዕ አቡነ መልከጼዴቅ የከንባታና ሀዲያ ጉራጌ ሀገረ ስብከት ሊቀ ጳጳስ በነበሩት መልካም ፈቃድ ወደ ቅድስት ሥላሴ መንፈሳዊ ኮሌጅ መጥቼ ዲግሪ ፕሮግራም ተመርቄ ለአዲስ አበባ ውስጥ 17 ዓመት ሙሉ የስብከት ወንጌል ኃላፊ ሆኜ አገልግያለሁ።
እንዴት ነበር ወደ አውስትራሊያ የመጡት?
ወደ አውስትራሊያ የመጣሁት ታናሽ ወንድሜ ያለ ፍሬው ጡመልሳን የሚባል በሱ አማካኝነት ወደዚህ ፈቃደ እግዚአብሔር ሆኖ ወደ አውስትራሊያ መልበርን መጥቻለሁ። እንደመጣሁም የደብረገነት ቅዱስ ሚካኤል ቤተክርስቲያን ተቀብሎኛል። ከዛ ከመጣሁበት ጀምሮ ቅዳሴ በመቀደስ በዲቁና ማለት ነው ቀደም ብዬ ስብከተ ወንጌልን በማስተማር በሰዓታት በማህሌት በማንኛውም መንፈሳዊ አገልግሎት ሳገለግል ቆይቼ አምና ወደ ሀገረ ቤት ተመልሼ ሄጄ ቅዱስ ጋብቻ በስርዓተ ተክሊል መስርቼ ይኸው የሚቀጥለውን ብዙ አገልግሎትን ለማገልገል አሁን በቅስና ወይም ካህን ወኝ ነው ማገለግለው።
በውጭ ሀገር ህብረተሰባችንን ከሚያሰባስቡ ተቋማት መካከል የማህበረሰብ ተቋማት፣ ቤተ እምነቶች አንደኞቹ ናቸው። እርሶም ደግሞ በሚያገለግሉበት ቤተ ክርስቲያን የሃይማኖት አባቶች ሚና ምንድን ነው?
መልካም ነው። ውጭ ሀገር ሁሉም ነገር ያለበት ስለሆነ በተለይ ለሚወለዱት ልጆች፣ ለተወለዱት ልጆች፣ ለወጣቶቹ ዓለሙ ስጋዊ ነገርን የሚያስተምር ስለሆነ ወደ መንፈሳዊ ነገር ከሱስ ከተለያየ ስጋዊ ነገር ተመልሰው መንፈሳዊ እንዲሆኑ እንደገና ደግሞ በወላጆችም አንደኛ ህብረት እንትን ይፈጥራል፣ ሁለተኛ ደግሞ ያቀራርባል። በአንድነት የማህበር ጸሎት፣ ቅዳሴው፣ ወንጌሉ በአጠቃላይ ሁሉም ሰው በዚህ ባለበት ዓለም መንፈሳዊ ነገርን እንደ ኢትዮጵያዊነቱ እንደ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነቱ እንዲቆርብ ያደርገዋል። የተጣለው እንዲታረቅ ያደርገዋል። ወደ ዓለም ሄደው ወደ መንፈሳዊ ነገር እንዲመለስ ያደርጋልና የቤተ ክርስቲያን አገልግሎት ለምእመናን በተለይ እዚህ ላሉ ለተወለዱ ወጣቶች ልጆቻችን በጣም ትልቅ ጠቀሜታ አለው። ከዚያ
በቅርቡ የአብይ ጾም ወይም ደግሞ ታላቁ ጾም ይጀመራል። በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጠው ነው እና አብይ ጾም ለመሆኑ የሚጾምበት ዋነኛው ምክንያቱ ምንድን ነው?
መልካም ነው። እንግዲህ ከዘመን አስተርእዮ ቀጥሎ አብይ ጾም ነው። አብይ ጾም የተለያየ ስም አለው። ጾመ ሁዳዴ፣ ጾመ ኢየሱስ፣ አብይ ጾም እየተባለ በተለያዩ ስሞች ይጠራል። ይኸውም ከሌሎች አጽዋማት በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ጾሞ ለእኛ አብነትና አርአያ ለመሆን ዲያብሎስን ድል ያደረገበት ስለሆነ እኛም ጾመን የሚፈታትነንን ዲያብሎስን የዲያብሎስን ስራ ድል የምንነሳበት ጾም ነው እና ይሄ ከሌሎቹ አጽዋማት ረዘም ብሎ 55 ቀን የሚቆይ ጾም ነው። በአጠቃላይ ጾም ስጋን የሚያደክ ነፍስን የሚያበረታ ስለሆነ ጾም ከዚያ አኳያ ብዙ ጠቀሜታ በስጋዊም ሆነ በመንፈሳዊ ጤንነት ትልቅ አስተዋጽኦ አለው።
በእምነት ውስጥ ያሉ ምእመናን ምንድነው ማድረግ ያለባቸው? ከምእመናን የሚጠበቀው ምንድነው በጾም ወቅት?
ከምእመናን በጾም ወቅት የሚጠበቀው ከሌላው ጊዜያት ይልቅ አዘውትሮ ወደ ቤተ ክርስቲያን በሀገር ቤት እንደሚታየው እዚህ እንኳን ባለንበት ሀገር የሥራ ጊዜ የልጆች ጊዜ የተጣበበ ቢሆንም በተለይ ግን ከሌሎቹ ጊዜያት ይልቅ በሰርክ ጸሎት፣ በሰዓታ ጸሎት፣ በጸሎተ ቅዳሴ መላው ህዝበ ክርስቲያን የሚሳተፍበት ጊዜ ነው። እንግዲህ የጾም ጠቀሜታ ነፍስን መጥቀም፣ ስጋን ጎርቶ ነፍስን ማጎልበት፣ ነፍስን መመገብ፣ የነፍስ ምግብ የስጋዊ ምግብ ይቀርና የነፍስ ምግብን የምንመገብበት ጊዜ ነው። በተለይ በዓለማችን አሁን በየትኛውም ዓለም በአገራችንም ሆነ በተለያዩ ዓለማት ችግር የበዛበት ጦርነት፣ ረሃብ፣ እርስ በርስ መለያየትና ጭካኔ መገዳደል የበዛበት ስለሆነ በተለይ ከየትኛውም ጊዜ አስበልጠን አሁን ሀገራችንንም ዓለማችንንም ህዝባችንንም እያስታወስን እግዚአብሔር ምሕረቱን ቸርነቱን እንዲያወርድ ለእያንዳንዳችንም ፍቅር ሰላምን ርኅራኄን እንዲሰጥ በሀገራችንም ሰላሟን በረከቷን እንዲያወርድላት ወደ ቤተ ክርስቲያን ሄደን የምንማጸንበት በጾም በጸሎት ክርስቶስን የምንጠይቅበት ጊዜ ነው።
ጾም በአብዛኛው እንደው ለመሆኑ ጾም ለሁሉም ሰዎች ግዴታ ነው? መጾም የማይችሉ ሰዎች ምን ማድረግ አለባቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዘንድ መጾም የማይችሉ ሰዎች ለውጣቸው ምንድን ነው? ሁሉም ሰው የግድ መጾም አለበት ወይ?
መልካም ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ አባታችን ነው፣ ሮሮህ አባት ነው። አስገድዶ በጭካኔ የሚገዛ አምላክ አይደለም። በፍቅር ነው ሁሉም እናደርገው፣ በፍላጎት ነው። ጾም ለአንድ ክርስቲያን መንፈሳዊ ግዴታው ቢሆንም በግድ እየታመመ ወይም መብላት እየፈለገ ወይም ቢጾም በስጋዊ ጤንነት ላይ ከፍተኛ ችግር በሐኪም ተረጋግጦ የሚያስከትል ከሆነ ሲጾም የሚያመው ከሆነ ህመሙ በስጋዊ ጤንነት ላይ ከፍተኛ ችግር እየፈጠረበት ሲሄድ ምንድን ነው ይሄን ያደረገው ሲባል አይ እስከዚህ ሰዓት እየጾመ ነው ወይም ከእነዚህ አይነት ምግቦች በላይ የተባለው ነው ከለዚህ ጤንነቱ ትቶት ነው በሚል ጾሙን ወደ ማማረር ጾሙ ከጤንነት አልፎ ወደ በሽታ እንደሚያመጣ ሰውየውም የሚማረርበት ወይም ሰሚውም አድማጩም ይህን ነገር የሚያስተውልበት ነገር ሊመጣ ይችላልና ይሄ ከንስሐ አባቱ ጋር ተነጋግሮ ያ በከፍተኛ ጤንነት የተጎዳ ሰው ለምሳሌ እንቁላል ወይ ወተት የሚያስፈልገው በሽታ ሊሆን ይችላል። ያ ከንስሐ አባቱ ጋር ተነጋግሮ ቀደም እንዳልሽው በሌላ ነገር በመመጽወት ድሆችን በማብላት ያን ጊዜ አልፎ ሲድንና ሲሻለው ሌላ ጊዜ ከንስሐ አባቱ ጋር ተነጋግሮ ይጾማል እንጂ በእንደዚህ አይነት ግዴታ እየተሰቃየህ እየታመምክ ጾም ይሄ ጾምም ወደ እግዚአብሔር ደረጃና መንገድ አያደርስምና እግዚአብሔር ሁሉን አዋቂ ነው። ልብና ኩላሊት መርምሮ የሚያውቅ ሰው ነው። ገና አምላክ ነው። ሳንናገር የምናስበውን ያውቃል። የሰዎችን ችግር ከማንም በላይ የሚረዳ አምላካችን ሩሩህ አባት ነውና በዚህ ሁኔታ ላይ ከንስሐ አባቶቻችን ጋር ተነጋግረን በዚህ አይነት የምንለወጥበት አጋጣሚና ፈቃድ አለ።
በዚህ አጋጣሚ በአውስትራሊያ በሜልበርንም ይሁን በመላው አውስትራሊያ ወይም በመላው ዓለም ለሚሰሙት አድማጮች በዚህ ሰዓት በተለይ በእምነቱ ዙሪያ ያሉ ሰዎች እንደው በዋነኛነት ምን ማድረግ አለባቸው ብለው መልእክት ያስተላልፋሉ? በተለይ በጾሙ ወቅት
በመጀመሪያ በሀገር ውስጥም ሆነ በውጭ ሀገር ለሚኖሩ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማንያን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላም በጤና አደረሳችሁ። ሲፈታ ብቻ አይደለም አደረሳችሁ የሚባለው፣ ለመጾም ለመጽደቅ በደስታ የምንቀበለው መጣብን ሳይሆን መጣልን የምንጸድቅበት ጾም ተብሎ በደስታ የምንቀበለው ስለሆነ እንኳን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ጾም ዋዜማ አደረሰን። ጾምን ስንጾም እንግዲህ አንደኛ ቅዱስ ያሬድ የቤተ ክርስቲያናችን ሊቅ ንጹም ጾመ ወናፍቅር ቢጸነ ወንትፋቀር በበይናቲነ፣ ጾምን እንጹም እርስ በርሳችንም እንፋቀር ሌሎችንም እናፍቅር እንዋደድ። ትልቁ ጾም ፍቅር ነው። እንደ ተለምዶ ሆኖ በልማድ የሚጾም ጾም ጌታችን ኢየሱስ ክርስቶስ ተናግሯል፣ ነቢያትም ተናግረዋል። አንተ ወንድምህን በጡጫ እየመታ የበታች ሰራተኞችህን እያሰቃየህ እጾማለሁ ብትል እግዚአብሔር እውነት የመረጥኩት ጾም ይሄ ነውን ብሎ በኢሳይያስ ላይ አድሮ በነቢዩ ላይ አድሮ ተናግሯል። ከምግብ መከልከል ብቻ የተወሰነ ሰዓት ቆይቶ ብቻ ያንኑ ሰዓቱ ሲደርስ ምግብ መብላት አይደለም። ጾም ማለት ትህትና፣ ፍቅር፣ ምጽዋት፣ እርስ በርስ መዋደድ፣ ከሐሜት፣ ከተንኮል፣ ከዘረኝነት፣ ከክፋት ይህን ሁሉ አስወግዶ እንጂ ይሄ ሰውነታችን ምግብን እንደተወ ሁሉ ህሊናችንም ሐሜትን፣ ቅናትን፣ ተንኮልን፣ ዘረኝነትን፣ ጭካኔን፣ መከፋፈልን ከአይምሯችን ውስጥ ማውጣት አለብን። ይኸው ታላቁ ሰው ቅዱስ ያሬድ አይን ይጹም፣ ይጹም አይን፣ ይጹም ልሳን፣ አንደበት ክፉ ከማውራት ይከልከል፣ ጆሮ ክፉ ከመስማት ይከልከል፣ አይንም ክፉ ነገር ከማየት ይታቀብ፣ ህዋሳቶቻችን ሆዳችን ምግብን መሸከም የጠሉላት ምግቦችን መሸከም እንደ ተወ ሁሉ እንደዚሁ ህዋሳቶቻችን ክፉ ነገርን ማየትና መስማት መናገር መተው አለባቸው። ይሄ ግን በቤተ ክርስቲያናችን በስፋት ሊሰጥ ያስፈልጋል። የትምህርት ጾም ብቻ አይደለም። ጾም ሲፈታ ክፉ ነገር ተናገሩ ያለ ማን ነው? ጾም ሲፈታ ወደ ዝሙት፣ ወደ ኃጢአት፣ ወደ ስካር ሂዱ ማለ ያለ ማን ነው? በልማድ ሆኖ አብዛኛው ወጣቶቻችን ልጆቻችን 55 ቀን ሙሉ በቅዳሴ በዝማሬ በቃለ እግዚአብሔር ሰውነታቸውን ሲቀድሱ ኖረው ልክ የተፈታ ቀን ጾሙ ተፈቷል በማለት የኃጢአት ቀጠሮ በመያዝ ሰውነታቸውን በኃጢአት የሚያረክሱ ብዙ ሰዎች አሉ። ይሄ ከእውቀት ማነስ ነው። ክፉ ነገር ተፈቶ አያውቅም። ሁልጊዜ ክርስቲያን አንደበቱ ቁጥብ ነው። ሁልጊዜ ህዋሳቱ ሁሉ የሚጾሙ ናቸው። እነዚህ ሁሉ ህዋሳቶች የሚታቀቡት ለ55 ቀን ብቻ አይደለም፣ ዘወትር ነው። በተለይ ግን በዚህ በጾም ወቅት ይህንን ትምህርት የሚሰጥበት በተለይ ለየት አድርገን የምናየው ጾም ስለሆነ በእንዲህ አይነት ሁኔታ ካጾም ነው ይህ ጾም እግዚአብሔር የሚወደውንና ዋጋ ያሰጣል፣ ትሩፋት ያሰጣል፣ በረከት ያሰጣል፣ ጤንነት ያሰጣል፣ ሰላምን ያወርዳል።
መጋቢ አላፍ ቀሲስ በቃሉ ዳዊት በደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ እዚህ ሜልበርን በሚገኘው የኤስቢኤስ ስቱዲዮችን ድረስ በመገኘት ሀሳቦትን ስላካፈሉን እናመሰግናለን።
እኔም በጣም አመሰግናለሁ ወይዘሮ ማርታ ይህንን መንፈሳዊ ነገር እንድናገርና ይህን ጊዜ አመሻሽተሽ ስለጋበሽኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።